The Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ጤና ይስጥልን አድማጮች፣ እንደምንላችሁ አምስታችኋል። ማክሰኞ ሚያዝያ 20 2007 ዓ.ም ነው። ከምሽቱ 1 እስከ 1 ተኩል በ1431 መካከለኛ ሞገድ የሚተላለፈው ፕሮግራም ጀምሯል። የማስተናግዳችሁ አዲሱ አበበ ነኝ። ጽዮን ግርማ ፕሮግራሙን በመምራት ላይ ትገኛለች። የዓለም ዋና ዋና ዜና ይቀድማል።
እንደምን አምሽታችኋል። ዜናዎቹን የማሰማችሁ ሰለሞን ክፍሌ ነኝ። በዩናይትድ ስቴትስ ምስራቃዊ ግዛት በሜሪላንድ ቦልቲሞር ከተማ ብሔራዊ ዘቡ ተመድቧል። ምክንያት በፖሊስ ቁጥጥር ስር እያለ በደረሰበት ጉዳት ሳቢያ ከሞተው ጥቁር አሜሪካዊ ፍሬዲ ግሬይ ሥርዓተ ቀብር በኋላ የተቀሰቀሰውን ሁከት ለማብቃት ባለሥልጣናት ከያዙ ጥረት ጋር በተያያዘ ነው ተብሏል። የሜሪላንድ ክፍለ ግዛት ዋና አስተዳዳሪ ሌሪ ሆገን በቦልቲሞር ስርዓት እላፊ አዋጅ የደነገጉ ሲሆን የመንግሥት ትምህርት ቤቶች ዛሬ ተዘግተው እንዲውሉም አዘዋል። ሁከቱን ከተማዋ ከደረሱባት ችግሮች ከባዱ ነው ሲሉ የገለጹት ከንቲባዋ ስቴፋኒ ሮሊንግስ ብሌክ በበኩላቸው ለአንድ ሳምንት የሚዘልቅ የምሽት ሰዓት እላፊ አውጀዋል። የእሳት አደጋ ተከላካዮችም በበርካታ የቦልቲሞር አካባቢዎች የደረሱ ቃጠሎዎችን ለማጥፋት እስከ ዛሬ ማለዳ ድረስ ሲታገሉ ታይተዋል። ሁከቱ የተቀሰቀሰው በብዙ መቶች የተቆጠሩ የሁለተኛ ደረጃ ተማሪዎች በሰልፍ ወደ አደባባይ ካመሩና አመፃው ለፖሊስ ቁጥጥር አመቺ እንዳይሆን ለማድረግ ወደ በርካታ መንደሮች ከገቡ በኋላ ነው። ሰልፈኞች ብዛት ያላቸውን መደብሮች መዝብረዋል፣ መኪኖች አቃጥለዋል። በአድማ በታኝ ፖሊሶች ላይ ድንጋይ፣ ጠርሙስና ሌሎች ስብርባሪዎች ሲወረውሩም ታይተዋል። በግጭቱ 6 በሆስፒታል እርዳታ የተሰጣቸውን ጨምሮ 15 ፖሊሶች መቁሰላቸውን እንዲሁም ከ20 በላይ ሰዎች ተይዘው መታሰራቸውን ኮሚሽነሩ አንቶኒ ቤትስ ተናግረዋል። የፍሬዲ ግሬይ ቤተሰቦች ሁከቱ እንዲያበቃ ትላንት ማታ ተማጽኖ አሰምተዋል። ለልጄ ፍትሕን ጠይቁ እንጂ ከተማይቱን እንዳለች ማውደም ትክክል አይደለም ሲሉም እናትየው ግሎሪያ ዳርደን መክረዋል። ኔፓል ውስጥ በመሬት መንቀጥቀጡ የተፈጥሮ አደጋ ክፉኛ የተመቱ አካባቢዎች የሚኖሩ ሰዎች ለብርቱ የመጠጥ ውሃ እጥረት ተጋልጠዋል። ሌሎች ለሕይወት በእጅጉ አስፈላጊ የሆኑ መሠረታዊ ቁሳቁሶችንም አያገኙም። ሆኖም የእርዳታ ሠራተኞችና የሰብአዊ መብት ቡድኖች ችግረኞቹን ለመድረስና በየፍርስራሹ ስር የተቀበሩትን ፈልጎ ለማውጣት በያዙት ጥረት ቀጥለዋል። በኔፓል የደረሰው ከባድ ርዕደ ምድር 8 ሚሊዮን ሰዎችን የጎዳ መሆኑንና ከነዚያ ውስጥ 1,400,000 ያህሉ የምግብ እርዳታ እንደሚያስፈልገው የተባበሩት መንግሥታት ድርጅት አስታውቋል። የዓለሙ ድርጅት ባለሥልጣናት በዛሬው ዕለት እንደ ገለጹት በመሬት መንቀጥቀጥ አደጋው የሞቱት ሰዎች ቁጥር ወደ 4,300፣ ጉዳት የደረሰባቸው ደግሞ ወደ 8,000 አድጓል። የእርዳታ ሠራተኞች ፍርስራሾችን ካጸዱና ራቅ ያሉ ስፍራዎችን መድረስ ከቻሉ በኋላ ግን ቁጥሩ ሊጨምር እንደሚችል ባለሥልጣኑ አስገንዝበዋል። ዜናው አበቃ።
ዜናውን አደመጥን። ከምሽቱ 3 ሰዓት ሰፋ ያለ የዜናና የትንታኔ ጊዜ ይኖራል። ፕሮግራማችን ይቀጥላል። አሁን ወደ መጀመሪያው ዝግጅት አልፋለሁ። ወደ ሊቢያ የተሰደዱት ኢትዮጵያውያንና ሌሎች እስላማዊ ነኝ መንግሥት ነኝ በሚለው ጽንፈኛ ቡድን አሰቃቂ በደል ደርሶባቸዋል፣ ተገድለዋል። ኢትዮጵያውያንና ሌሎች አፍሪካውያን ስደተኞች ሕገወጥ በሆነ መንገድ በየመንና በሊቢያ እንዲሁም በሌሎች አገሮች አድርገው የመውጣት ጥረት አስከፊ ሁኔታ እየተደረገበት ነው። ለስደቱ ምክንያት የሆነው መፍትሔውን እንዲያብራሩልን ዶክተር መሐሪ ታደለንና ፕሮፌሰር መረራ ጉዲናን አናግረናል። የዶክተር መሐሪ ሙሉ ውይይት ተሰምቷል። ከፕሮፌሰር መረራ ጉዲና ግን ቀሪ ክፍል አለውና ያን እንሰማለን። አዳነች ፍሳዬ ጥያቄዋን ትጀምራለች።
ሌላው ያነሱት ነጥብ እንግዲህ ክላሽስ ኦፍ ሲቪላይዜሽንስ የሚለው የስልጣኔዎች ግጭት የሚል ነጥብ አንስተዋል። እስቲ ቢያብራሩልን እሱን።
በነገራችን ላይ ሁለተኛ ዲግሪን የሰራሁት ግብጽ የሚገኘው አሜሪካ ዩኒቨርሲቲ ነው። እዛ በተወሰነ ደረጃ ለማየት የቻልኩት የኢስላም ወንድሞቻችን እዛ ያሉት ገንዘብም ያላቸው ጭምር ቁጭት ነበረባቸው። ይሄ የምዕራቡ ዓለም ጫና በተለይ በፓለስታይን ላይ የሚደረገው ግፍ ማንንም የእስላሙ ዓለም በብዛት የሚማሩ እነሱ ነበሩ የግብፅን ብቻ ሳይሆን ብዛት ባላቸው የአረብ ከበርቴዎች ከሳውዲ አረቢያ፣ ከኩዌት፣ ከብዙ ሀገሮች እየመጡ እዛ ይማሩ ነበር። በተለይ የሀብታም የላይኛ መደብ የሚባለው የሚማሩበት ትምህርት ቤት ነበር እና እስከ አጥንታቸው ድረስ ሲሰማቸው ለምሳሌ የፓለስታይናን ጉዳይ የምዕራቡ ዓለም ለእኛ ዘይት ብሎ አላስፈላጊ ጫና እየፈጠረብን ነው፣ ግፍ እየሰራብን ነው የሚለው ይታይ ነበር። የፓለስታይን ወንድሞቻችን 50 ዓመት 60 ዓመት 70 ዓመት በስደት ካምፕ በግፍ እንደዚህ እንዴት ይኖራሉ? ጠዋትና ማታ እንዴት ይደበደባሉ? ይሄ የጁዶ ክርስቲያን የሚባለውና የእስላሙ ዓለም የግጭት መንስኤዎች በቀላሉ ዝም ብለን የሃይማኖት አክራሪነት ነው የምንድን ነው ብቻ የምንለው ሳይሆን ከዛ የሁለቱ ዓለም ስልጣኔም የሚጋጭባቸው እነዚህ ሁለቱ ዓለም ስልጣኔ ደግሞ አንዱ የበላይ ሆኖ ሳይሆን ተከባብሮ ለመኖር የሚችልባቸው ሁኔታዎችን ለመፍጠር የተቻለ አይመስልም እስከገባኝ ድረስ። ስለዚህ ለዚህ ነው እኔ ይሄ የምዕራቡ ዓለም ጫና አፍሪካ የግዱን ይሸከማል፣ እነሱ ግን ሀብቱ ምኑ ስላለ ይህንን ጋጀት መሳሪያዎችን፣ ሌሎች ነገሮችን ከምዕራቡ ዓለምም ለመግዛት የሚችሉባቸው ሁኔታዎች ስላሉ ያንን ይሄ ጁዶ ክርስቲያን የሚባለውን የምዕራቡ ዓለም በአጠቃላይ በበላይነት ያለውን ሃይማኖት ጫና ከዛ ጋር ያያያዙታል። ያንን ጫና ደግሞ ባለን መንገድ መቋቋም አለብን፣ እነሱ መጋፋት አለብን፣ መዋጋት አለብን የሚለው የተፈጠረው ስሜት ለዚህ ነው እኔ እኛ ደግሞ በዚህ እሳት ውስጥ ተይዘናል ማለት ነው እና በቀላሉ የምናየው አይነት አይደለም ማለት ነው።
እንደ ገለጹት እነሱ የራሳቸው አመለካከት ይኖራቸዋል። ራዲካል እስላምም ተባለ አክራሪ እስላም ተባለ አለ እንደ ገለጹት። ግን ጥያቄው ምንድን ነው? እነዚህ ሰዎች ያላቸውን ብትር በሀያላኑ ላይ ያውርዱት እንጂ እነዚህ ምስኪን ስደተኞች ስራ ፍለጋ ወይም የተሻለ ኑሮ የወጡትን ወጣቶች እንደዛ አድርጎ መግደል ምን አገናኘው?
ምንድን ነው እንግዲህ አንዳንድ ጊዜ ወደ ጭፍን እንትን ውስጥ ይገባለሽ። አንድ ጊዜ በምዕራቡ ዓለም ላይ በጁዶ ክርስቲያን የሚባለው ክርስቲያንና የጂውስ ሃይማኖቱ አካባቢ ያን ያ ሃይማኖት መዋጋታቸው ነው በቤታቸው ማለት ነው። ይሄ ድሃና ሀብታም ምስኪንና ምን ለመለየት ያ ደረጃ ከደረስሽ በኋላ ጠላት አንቺ በምትዩ በመደቡ ደረጃ ምስኪንና ሀብታም ሳይሆን ይሄ ዓለም ጠላቴ ነው ይሄ ዓለም ደግሞ የሚለው ነገር ውስጥ ይገባሉና እዛ ደረጃ ትድረሽ እንጂ እዛ ደረጃ ከተደረሰ በኋላ ራሽናል ቲንኪንግ የሚባለው በሰከነ አእምሮ አስቦ አንቺ የምትያቸውን ነገሮች ደምሮ ቀንሶ እንትን ውስጥ የሚገቡ አይመስሉም። ዋናው ጉዳይ ምንድን ነው? የጠላት ዓለም አለ። ይሄ ዓለም ባለን አቅም ማንበርከክ አለብን። ያ ዓለም ደግሞ እስከ ኒውክሌር ኃይል በተለይ ምዕራቡ ዓለም እንደታጠቀ ያውቃሉ። እኛ በዛ መሳሪያ ባለን መሳሪያ ይሄንን ኃይል ደግሞ መጋፋት አለብን የሚል አይነት አስተሳሰብ ውስጥ ይወድቃሉ። ከወደቁ በኋላ በዛ ደረጃ ይደራጃሉ። ያንን ከተደራጁ በኋላ እንግዲህ ወዳጅና እኛ በምናስበው ደረጃ በሰከነ አእምሮ ወዳጅና ጠላትን የመለየቱ ሁኔታ ላይ የሚቸግራቸው ይመስላል።
እሺ እንግዲህ ፕሮፌሰር መረራ ጉዲና ወደ ማጠቃለል ስለሆን እስካሁን ያልጠቀስ ነው ለመናገር የሚፈልጉት ነገር ካለ?
እኔ እንግዲህ እንደገና ለመድገብ የሚፈልገው የምዕራቡ ዓለም የኢኮኖሚ የፖለቲካ እያለ እጁን በእኛ ሀገርም በሌሎችም የሚያስገባባቸው ሁኔታዎች ጥሩ አይደሉም። ዋናው ጉዳይ አንድ ሀገር ተረጋግቶ ፖለቲካው ተረጋግቶ ልማትና ብልጽግና ውስጥ የሚገባው የተረጋጋ ሁኔታ ውስጥ የሚገባው በተለይ ወጣቱ ተስፋ ሰንቆ በሀገሬ እከብራለሁ፣ አድጋለሁ፣ በለጽጋለሁ፣ ሌሎች ዓለም መሄድ ካስፈለገ እንደ ቱሪስት መሄድ ይችላሉ ብሎ ሊያስብ የሚችል ሀገር መፍጠር አለብን። በዚህ አቅጣጫ አሁንም ደጋግሜ የሚለው የኢትዮጵያ መንግስትን ደጋግሞ እንዲያስብበት ብሔራዊ እርቅም ብሔራዊ መግባባትም እየሸሸ ሀገሪቷና ህዝቦቿ ተረጋግቶ ተከባብሮ ተማምኖ በሀገራችን መክበር እንችላለን፣ ተስፋ አለን በሀገራችን ለማለት የሚችሉበት ሀገር እንድንገነባ ኢትዮጵያ መንግስትን ጨምሮ ለሁሉም ኢትዮጵያውያን አደራ እላለሁ። ዋናው ጉዳይ ሀገራችን የተሻለች ማድረግ ሀገራችን ሰውን የምትስብ እንጂ ሰውን የምታሳድድ እንዳትሆን ሁሉም የበኩሉን አስተዋጽኦ እንዲያደርግ በጣም ጠቃሚ ነው። በዚህ በኩል የኢትዮጵያ መንግስትም እንዲያግዘን አደራ እላለሁ።
የመጨረሻ ብዬ ነበር እንግዲህ ያነሱ ጥያቄ እንዳነሳ አድርጎኛል። በእርስዎ በኩል አሁን ያሏቸውን ነገሮች ለማስፈጸም ወይም ኢትዮጵያ ወጣቶች ሌሎችም ወደ ውጭ ማየት ሳይሆን በአገራቸው ለመበልጸግ የሚችሉበት ሁኔታ ሊፈጠር የሚችለው ቢያንስ ለመበልጸግ ለመሞከርም ሆነ በሰላም ለመኖርም የሚያተኩሩበት ሁኔታ እንዲፈጠር ምን ቢደረግ ይሻላል ይላሉ?
እኔ ደጋግሜ የሚለው ሀገር የሚረጋጋው ብሔራዊ መግባባት ሲፈጠር ነው፣ ብሔራዊ ስምምነት ሲፈጠር ነው። እኔ የማስተምርበት አዲስ አበባ ዩኒቨርሲቲ እኮ አብዛኛው ምሁር 95% በላይ የሚገመት ምሁር እኮ ራሱን ገፍቶ የሚኖር ነው እንጂ ከመንግስት ጋር የሚሰራ አይደለም። የኢትዮጵያ ዶክተሮች፣ ፕሮፌሰሮች እኮ ጠፍቶ እኮ አሜሪካን እያገለገሉ እያበለጸጉ እኮ ነው። እዚህ የተሻለ አንዳንድ የተረጋጋ ሁኔታ ቢፈጠር እኮ ሀገሩን ለሆዱ ብቻ ብሎ የሚጠላ ብዙ አይደለና ይህንን የመንግስት ስልጣን ላይ ያሉትም ኢትዮጵያውያን ከዛ ውጭም ያለ ነው የተቃዋሚም ሰፊው ኢትዮጵያ ህዝብ ደጋግሞ ሀገሩን ለማስከበር ራሱን ለማስከበር የተሻለች ኢትዮጵያ የበለጸገች ኢትዮጵያን ለመፍጠር መንቀሳቀስ አለበት። ሰፊ የኢትዮጵያ ህዝብ ቤት ደግሞ ሁሉንም ሊያስተናግድ የሚችል የፖለቲካ ስርዓት፣ ዲሞክራሲያዊ የሆነ የፖለቲካ ስርዓት መፍጠሩ እጅግ በጣም ወሳኝ ነው። የኢትዮጵያ መንግስት መቼም ልቦና መሪዎች ልቦና ይስጣቸውና ወደዚህ ቢመለሱልን ከሌሎች ጋጋታዎች ከሌሎች ጫጫታዎች ይሄኛው እጅግ በጣም ይሻላል የሚል ግምት አለኝ።
እሺ፣ እንግዲህ ፕሮፌሰር መረራ ጉዲና ለሰጡኝ ሰፊ ማብራሪያ በጣም አመሰግናለሁ።
ወደ ተከታዩ ቅንብር ደግሞ እናልፋለን። በጥላቻ የተነሳሱ ደቡብ አፍሪካውያን በቅርቡ ኢትዮጵያውያንን ጨምሮ በዚያች ሀገር በሚኖሩ የተለያዩ የአፍሪካ ሀገሮች ተወላጅ በሆኑ ስደተኞች ላይ ያደረሱትን ጥቃት አነሳስ ምንነትና በአሁኑ ሰዓት የሚታየውን ወቅታዊ ይዞታ ለመመርመር የተሰናዳ ውይይት ይቀጥላል። በደቡብ አፍሪካ ብሔራዊ ጥናትና ምርምር ተቋም በተመራማሪነት በማገልገል ላይ ከሚገኙት ፕሮፌሰር ማማ ሙጬ ጋር አሉላ ከበደ ነው የተወያየው።
ፕሮፌሰር ማሞ ሙጬ በቅድሚያ ለጊዜው አመሰግናለሁ። እርሶ በአሁኑ ሰዓት በሚኖሩበት ወይም ደቡብ አፍሪካ ሰሞኑን በዚያች ሀገር የሚኖሩ የሌሎች አፍሪካ ሀገሮች ተወላጅነት ያላቸው ስደተኞች ላይ በጥላቻ የተነሳሳ ጥቃት ኢትዮጵያውያንም ላይ ጭምር የደረሰ ነው። ይሄ በጥላቻ የተነሳሳ አንዳንዶቹም ላይ እስከ ህልፈት ድረስ የደረሰ ጥቃት በጣም ዘግይቷል የተባለው መንግስት ጦር ሰራዊቱንና ፖሊሱን አሰማርቶ ባለፉት ጥቂት ቀናት ውስጥ የወሰዳቸው እርምጃዎች ጭምር ሁኔታዎች የመሻሻል አዝማ እያሳዩ ነው የሚል አስተያየት በአንድ ወገን ይሰማል። በሌላ በኩል ደግሞ በግፍ የተፈጸሙትን በደሎች በመቃወም ሰዎች እየተነሳሱ መሆናቸው ይዘገባል። እስኪ በዚህ ሰዓት የሚታየውን እርስዎ ባሉበት አካባቢም ሆነ በሌሎች አካባቢ ያለውን ሁኔታ ባጭሩ ይግለጹልን።
አዎ፣ ትክክል ነው። በአንድ በኩል መንግስት በጣም ቆይቶ አሁን ችግር እንደሆነ ገብቶታል፣ ግን በጣም ዘግይተዋል፣ ምንም ጥርጥር የለውም። በሌላ በኩል ደግሞ እነኚህ ሌላውን አፍሪካ የሚጠሉት አሁንም አሉ፣ ስራቸውን አላቆሙ። ስለዚህ ሁለቱም አለ ማለት ነው በሀገሩ። አሁን መንግስት የሚለው ምንድን ነው? ከእንግዲህ ወዲህ 2008 ዓ.ም እንደ አውሮፓ አቆጣጠር የሆነውን በቅጡ ስላላደረግን 2015 ዓ.ም አሁን የሆነውን ያ መደገም የለበትም። በሙሉ በሚዲያውም በሁሉ የምሰማው ምንድን ነው? ከእንግዲህ ወዲህ ይህ አይነት ነገር ማቆም አለብን የሚለው ነው። እንግዲህ ምን ያህል በርትተው ይህን ነገር ያቆሙታል ያተያይቃል። የሚያተያይቅ ነገር ነው። ምንድን ነው የሚሰሩት? ሊያቆሙት የሚችሉት እንዴት አድርገው ነው የሚለው ቀላል አይደለም። ምክንያቱም መሰረቱ ጥላቻው ብቻ ሳይሆን የህዝቡ ደህንነትም ነው።
ፕሮፌሰር ማሞ፣ ይሄ ቀደም ብለው የገለጹት ሁኔታ እንዲቀየር በህብረተሰቡም በኩል የሚደረጉ የቅዋሜ እንቅስቃሴዎች፣ እኚህ ምግባሮች እኛን አይወክሉም አንቀበላቸውም የሚሉት እንቅስቃሴዎች የተለያዩ የመብት ተቋማት እንደሚያደርጉት ሁሉ ህብረተሰቡም ዘንድ ገፍቶ እየመጣ መሆኑ ይነገራል። በተለያዩ ተቋማት እንቅስቃሴዎች አሉ። ጆሃንስበርግ ሰላማዊ ሰልፍ እየተካሄደ መሆኑ ይነገራል። ምንድን ነው በቅርብ እርስዎ ባሉበት አካባቢ የሚታየው ይሄን በተመለከተ?
አዎ፣ ጆሃንስበርግም አለ። በየቦታው አሁን ሰልፍ እየተደረገ ነው። በጣም ሰፊ የሆነ እንቅስቃሴ እየተደረገ ነው። በእኛም በኩል በዩኒቨርሲቲዎች ትልቅ ሰልፍ ነበር። ብዙ ሺህ ተማሪዎች ናቸው። ከዛ በኋላም ደግሞ ስብሰባ አድርገን እኔም መክፈቻ ንግግር ሁሉ አድርገን ተነጋገን ይሄ ያልኩ ቅድም ከእንግዲህ ወዲህ በ2008 ዓ.ም የሆነው አይነት አሁን ደግሞ በ2014 ዓ.ም የሆነው አይነት ፈጽሞ አይደገምም በሚል መንፈስ ነው አሁን እንቅስቃሴዎች በየቦታው ሰልፎች በየቦታው እየተደረጉ ያሉት። እና ይሄ ሰልፍ ይቀጥላል፣ የሚቆም አልመሰለኝም። የሚፈታ ነገር እስከሚፈጠር ድረስ እናደርገዋለን ብለዋል። ትንሽ የምታየው ነገር አሁን ከበፊቱ አዲስ ነገር የምታየው ምንድን ነው? ጠንከር ያለ አቋም መንግስት የወሰደ ይመስላል። ይሄን እንግዲህ ምን ያህል ይቀጥሉታል አላውቅም፣ ግን አሁን አጀማመራቸው ጥሩ ነው።
መልካም። በአሁኑ ሰዓት በደቡብ አፍሪካ የሚታየውን ወቅታዊውን ይዞታ ነው የተመለከት ነው። እስኪ ወደ መሰረታዊ ጉዳይ እንሂድ። ይሄ የሌሎች አፍሪካ ሀገር ተወላጅነት ያላቸውን በዚያች ሀገር በስደተኝነት በጥገኝነት የሚኖሩ ሰዎች በጥላቻ ተነሳስቶ የማጥቃት አዝማሚያ መሰረቱ ምንድን ነው? እንዴትስ ነው የሚገለጸው? ምንስ አነሳሳው? ቀደም ብለው በጨረፍታ ጠቆም ያደረጉት ሀሳብም አለ። እስኪ መሰረቱን እንመርምር። እንዴት ተከሰተ?
አሁን አተረጓጎሙ ላይ የውጭ ሀገር ሰዎችን ይባላል። ግን ብዙ ጊዜ የምታየው ምንድን ነው? አፍሪካዊ የሆኑ በደቡብ አፍሪካ ያሉ ሰዎች ናቸው ከሌላ የመጣውን አፍሪካ የሚገሉት እንጂ ለምሳሌ አውሮፓ የመጣውን፣ ቻይና የመጣውን፣ ህንድ የመጣውን፣ ፓኪስታን የመጣውን ሲገሉ አናይም። ወንጀል አይፈጻጸምም ማለት አይደለም። ስርቆት እንደዚህ ሊኖር ይችላል። ግን ይሄ የምታየው ግድያ በየጊዜው ሬሳ የሚሄደው ሶማሌ፣ ማላዊ፣ ዛምቢያ፣ ሞዛምቢክ፣ ብሩንዲ፣ ኮንጎ፣ እንደዚህ ናይጄሪያ፣ ኢትዮጵያ እንደዚህ ነው። እና ስታየው የሌላውን አፍሪካዊ ነው የሚገሉት። እና አፍሮፎቢያ ቢባል ይሻላል። እኔ የሚመስለኝ የድሮው ዘረኝነት ዛሬ ውስጥ እንዳሉ ናቸው። እና የድሮው የነጭ አፓርታይድ አሁኑ የጥቁሮች አፓርታይድ ሆኗል ማለት ነው። እና አፓርታይድ ምንድን ነው? እርስ በራስ መለየት ነው። እርስ በራስ አብሮ ተሳስቦ መኖር የሚለው ጠፍቶባቸዋል መንገዱ። ይሄ የጠፋው ምንድን ነው? ምክንያት ይሰጣሉ። ምክንያቱም የሚባለው ምንድን ነው? ድህነት፣ እኩልነት አለመኖሩ፣ ስራ ለማጣታቸው ሊሆን ይችላል። ይሄ አለን ግን ይሄ ስለሌለን ብሎ ሰው አይገደልም። ባይሆን ምንድን ነው ሌላ መንገድ ነው መፈለግ ያለብን። ይሄ ሰው ከበደለ ወይ ፍርድ ቤት ተወስዷል ወይ ህጉ አለ። በደንብ አድርገው መስራት ይችሉ ነበር። ግን ይሄን አይደለም የምናየው። የምናየው ነገር ክፉ ነገር ነው። አሁን እናንተ ሰማችሁት እንጂ ይህ ዓለም ሰማው። ምክንያቱም አገዳደሉ አዲስ ነገር ሆኖ እንዲህ አይነት ሰምተን ማናቀው እንዲህ አይነት ሰውን ማቃጠል እንደዚህ መዝፈን ሲቃጠል ሰው ሲሞት እንደዚህ አሁን የኛ ወጣቱ ልጅ 22 ዓመት ልጅ ነው የገደሉት። ደርባን ሲገሉት በጣም ያማል። ድንገረስ በጣም እኔ እንዲህ አይነት ተሰምቶኝ አያውቅም። እዚህ ሀገር ስመጣ ብዙ ነገር ነበር። ይህን ሀገር ጥሩ አድርጎ ተጠቅሞ አፍሪካን በሙሉ ሁኔታ ላይ ለማድረስ የሚመችበትን መንገድ እንዴት አድርጌ እረዳለሁ ብዬ ነበር የመጣሁት ምርጫ።
ፕሮፌሰር ማሞ ጠቀስ ያደረጉትንም አንድ ጫፍ እስኪ ገፋ አድርገን እንመልከት። በተለይ ከነጻነት ከአፓርታይድ የከፋ የዘር መድሎ በኋላ ደቡብ አፍሪካ ነጻ መውጣቷ ለሌሎች በምሳሌነት ጭምር በተለይ በቅርቡ ከዚህ ዓለም በሞት የተለዩት እውቁ መሪዋ በዓለም ዙሪያ ተወዳጅነታቸው አገሪቱም ራሱ ትልቅ ክብርና ቦታ እስኪሰጣት ያደረሰ ነበር። ታሪካቸው ይህን አሁን የምንመለከተውን ገጽታ የሚፈቅድ በማይመስልበት ነውና እንዲህ አይነት አሰቃቂ ድርጊቶችን እያየን ያለ ነው። ይህን ግጭት እንዴት ይመለከቱታል?
አሁን ለምሳሌ አንተ ያልከው ታላቁ ሰው እንደነ ኔልሰን ማንዴላ ስለ አፍሪካ የነበራቸው አቋም፣ ስለ ኢትዮጵያ የነበራቸው አቋም ሌላ ነው። ይህን ግን ህዝቡ አያውቀውም፣ በትምህርትም አይማሩትም። ትልቁ ችግር ሌላው ደግሞ ምንድን ነው? አሁን ኔልሰን ማንዴላ በጣም የታወቁበት ስማቸው የገነ ነው። በምንድን ነው? ጨቋኝና ተጨቋኝን መላ ፈልገው አንድ ህገ መንግስት አቋቁሞ ኮንስቲቱሽን ተብሎ ዴሞክራቲክ ተብሎ በሱ መንገድ ምን ፈጠሩ? አብረው መኖር እንዲዘልቁ እና ምን አሉት? ሬንቦ ኔሽን አሉት። ማለት ደበላልቀው ለመኖር ዴዝመንድ ቱቱ ሬንቦ ኔሽን ኦፍ ጎድ አለው። እንደውም የእግዚአብሔር አፈጣጠር ነው። ጨቋኝና ተጨቋኝ አንድ ብሎ ይኖር ተባለ እና ይሄን ምንድን ነው በፖለቲካ በኩል ለጥቁሮቹ ገብተዋል።
የመንግስት ኃላፊነቶች
ወደ አድርገዋል። ግን ፖለቲካውን በኩል መያዝ ላይ ጥቁሩ ወደ 75% መያዝ ቦታው፣ በኢኮኖሚ ግን 85%ን አሁንም የድሮ ነጮች ነው የያዙት። የሚገርምህ ባለፈው 10 ዓመት ብትወስድ በዓለም ነው ምልህ 106%፣ 102% መልቲ ሚሊዮነርስ እና ሚሊዮነርስ ያሉት የተፈጠሩት እዚህ ነው። እነኚህ ሚሊዮነርስ እና መልቲ ሚሊዮነሮቹ የነጮችና የውጭ ሀገር ኩባንያዎች ጋር የተያዙ ናቸው። ብሮድ ቤዝድ ኢኮኖሚክ ኢምፓወርመንት ብለው ምንድን ነው ካሉት ኩባንያዎች ነው የሚገቡት ብዙዎቹ። ፈጠራ ይሄ ታች ያለውን ግራስ ሩት ላይ ያለውን አሁን ሁለት አይነት ሀገር ነው ያለው። አውሮፓ አይነት አለ፣ ሌላው ደግሞ በጣም የደህየ ፓርት አለ። ያ ታውንሺፕ ይሉታል። እዛ ነው ብዙ ድሃ ያለው እና ወደ 47% በሙሉ ድሃ ነው። ወደ 30% የሚያለው ስራ የለው። 5 ሚሊዮን በላይ ለስራ ማይመችም ሰው እንደዚህ አይነት ሰው ነው ያለው። እና ይሄ እንዳልኩ ሚሊየነር እና መልቲ ሚሊየን በጣም ያለው ደቡብ አፍሪካ ነው። የግሎባል አቨሬጁ ለምሳሌ በአለም 47% ነው። ሳውዝ አፍሪካ ግን 106 እና 102% ሚሊየነር 106% መልቲ ሚሊየነር 102% ሆናል። እና ኃይለኛ የሆነ ኢንኢኳሊቲ አለ።
የገቢ አለመመጣጠን አለ።
ሀብታሙ ይኖራል። ድሆቹ እዛ ሆነው ወይ ለመለመን አለባቸው ወይ መስረቅ አለባቸው። ስለዚህ እዚህ ሀገር ኃይለኛ ወንጀል አለ። መገዳደሉ ምንም የሚመጣው ለዚህ ነው።
ዶክተር ማሞ እንግዲህ እንደገለጹት መሰረቱን ቀደም ያለው ታሪካቸው ጋር የሚያያዝ ያ እሳቤ ውስጣቸው ያደረበትና በተለይ ደግሞ በአመራሩ ላይ የነበሩት የእርቅና የሰላምን መንገድ የተከተሉት መሪዎቻቸው በሌሉበት ህብረተሰቡ ዘንድ በዛ ደረጃ አልዘለቀም። አሁንም በአስተዳደር ስልጣን ቦታ የሚያዝ እድል ያገኙ እንጂ ጥቁሮች የምጣኔ ሀብት አቅማቸው እንደደቀቀ ነው ብለዋል። እንዲህ ያለው ሁኔታ የአመራሩ እንቅስቃሴ አሁን አቡነ ዴዝሞንድ ቱቱና የእሳቸው መታሰቢያ ድርጅት መግለጫ አውጥቷል። ቀደም ብለን በተከታታይ እንደሰማ ነው ፕሬዚዳንት ዙማ ባለፈው ቅዳሜ ወደ ኢንዶኔዥያ የሚሳተፉበትን ሰርዘው ቀርተው ነገሮችን ለማረጋጋት በሚደረገው እንቅስቃሴ የተሳተፉ መሆኑ ተነግረዋል። ይሁን እንጂ አስተዳደሩም ሆነ ይህን ሁኔታዎች ለመለወጥ የሚደረጉ እንቅስቃሴዎች በጣም ዘግይተዋል፣ በጣምም አንሰዋል። ከተፈጠረው ችግር አንጻር በቶሎ መፍትሄ ለማምጣት ጥረት አልተደረገም የሚሉ ክሶች እየቀረቡ ነው። እሱንስ እንዴት ይመለከቱታል?
እውነት ነው፣ በመንግስት በኩል ቆይተው ነው ለዚህ ጉዳይ ያቀረቡትን ሀሳባቸውንም። ሌላው ምንድን ነው መሰለህ፣ ይሄ ጉዳይ መገዳደል ትልቅ ትግል መደረግ ያለበት ሁሉም በዓለም ደረጃ መሆን ያለበት ምንድን ነው ከእንግዲህ ወዲህ ከሌላ አፍሪካ የመጡ አፍሪካውያን በደቡብ አፍሪካውያን እንዳይገደሉ፣ ከተገደሉ ትልቅ ኮስት እንዳለው መደረግ አለበት። አሁን ለምሳሌ መንግስት የሚሉት ብዙ ጊዜ ምንድን ነው የሚመጡት ሰዎች ቦርደሩን ይሄን ጥሰው ስለሚመጡ ብዙዎቹ መከወን አለብን እሱም ቦታ ይሉና ይሄን ችግር ቢፈጠር የእነሱም ችግር ነው ይሉታል። እና እነሱም ጥፋታቸው ነው የሚል ነበር የሚያደርጉት። ዋናው ነገር ምንድን ነው ከገቡ በኋላ ገብተው ስራ ከሰሩ እስከዛ ድረስ ከተዋቸው እንዲገደሉ መሆን የለበትም። ከተገደሉ መንግስት ሙሉ በሙሉ ኮምፐንሴሽን መስጠት አለበት። አሁን የሳውዝ አፍሪካ እሳቸው መቅረብ ኢንዶኔዥያ 60 ዓመት ዳያመንድ ጁብሊ ያለ አሁን የባንዱግ ኮንፈረንስ 18 ኤፕሪል 1955 ዓ.ም የእኛም ሀገር ኢትዮጵያ ተሳትፋለች። በአፄ ኃይለሥላሴ ዘመን እንዲያውም አንዱ ሀገር ና ጥቂት ናቸው ከአፍሪካ 8 ሀገሮች ነው የተሳተፉት። ያን ጊዜ ነጋና ሁሉ ነጻ አልነበሩም ነው። እዛ መቅረት ብቻ አይደለም ቀርቶ ምን መስራት አለበት ነው። አሁን መሆን ያለበት ምንድን ነው ከእንግዲህ ወዲህ አሁን የኢትዮጵያኖች የደረሰብን ነገር እዚህ መቃጠል እንደ ቻርኮል እንደዚህ አይነት ነገር ለኢትዮጵያዊ አይገባም። እንደ ኢትዮጵያዊ ስለሆንኩ አይደለም፣ ቅኝ አገዛዝን በአፍሪካ ደረጃ እንደሷ የታገለ የለም። በተባበሩት መንግስታት ሁሉ ሀገር ማያነሳውን ጥያቄ አንድ ብቻዋን ልታነሳ ኢትዮጵያ ብቻ ነበረች። አሁን ያን ጊዜ ላይቤሪያ ሁሉ ነጻነት ነበራቸው፣ አብረው ማንሳት ይችሉ ነበረ። ብቻዋን ኢትዮጵያ ነበር የምታነሳ በዛ ጊዜ በአፄ ኃይለሥላሴ ዘመን። በሙሉ አፍሪካኖቹ ነጻ መውጣት አለባቸው የሚለውን አጠቃላይ ያደረገች ሀገር እንደ ኢትዮጵያ የለም። እነዚህን ራሳቸውን ፊር ኦፍ ዘ ኔሽን የሚባል ነበር የኤኤንሲ የእነሱን እንቅስቃሴ ይሄ አርምድ ዊንጉን እስከ 1972 ዓ.ም አለኝ እኔ ሊስቱ የእነሱ ስም እዚህ። ይህን ሁሉ ያላደረገችው ነገር ትሬን እያደረገች የናሚቢያ፣ የዚምባብዌ ያላደረገችው ከአንጎላ ሁሉን ረዳች ኢትዮጵያ። እና ኢትዮጵያውያንን መንካት ኢትዮጵያውያንን መግደል በጣም በጣም አጸያፊ ነገር ነው፣ አይገባትም ለኢትዮጵያ ሰው ላደረገችው ነው። በአፍሪካ ደረጃ ኢትዮጵያ በራሷ ውስጥ ችግርም ቢኖራት ያ ሁሉ ችግር እያለባት አፍሪካን ግን ረዳለች። እኔ በጣም ነው የምኮራባት በኢትዮጵያ። ምክንያቱም ሀብታም ሀገር አይደለንም፣ ግን መንፈስ ሀብት ነበረ። ከእግዚአብሔር ጋር የተያያዘ አንድ ነገር ነበረን። ይሄን በጣም ጥሩ አድርገን አፍሪካ የሰጠ ነው። እንዲያውም መከበር ነው ያለባት፣ ህዝቦቿም መከበር ነው ያለባቸው። ጥፋት ሲያጠፉም በህግ ይቀጡ ወይም እንደዚህ ይሁን እንጂ ዝም ብሎ እንደዚህ ማቃጠል በጣም በጣም አዘኛለሁ። ልንገር እኔ እንደዚህ አይቻላል። እንዲህ አይነት ኃጢአት መሳቅና መደነስ፣ ሰው እየገደልክ እያቃጠልክ ምን ላደርግ መጣሁ ነው ያልኩት። አየህ ስንት ሰው አስተምር ሌት ተቀን እየሰራ ነው። በጣም ትክክል አይደለም። በጣም አዝናለሁ
ፕሮፌሰር ማማ። እንዲህ ያለ ጥልቅ ሀዘን ወገን በመሞቱ በመጎዳቱ ብቻ ሳይሆን እንደገለጹት በሰብአዊነት እንኳን መቀበል ማመን የማይችሉትን የጭካኔ ስራ እንዲሰሩ ያደረጋቸው የአፍሪካ ህብረት ኮሚሽን ዋና ጸሐፊ ዶክተር ንኮሳዛና ድላሚ ዙማ ተቀባይነት የሌለው ማብቂያው አሁኑ መበጀት ያለበት ይሉታል። ቀደም ብዬ የጠቀስኳቸው የአቡነ ዴዝሞንድ ቱቱ በጎ አድራጎት ተቋም አንዳንድ ጥቅሶችን ላንሳሎት ከተባሉት ጋር እያዛመድን እንድንመለከት፣ በተፈጠረው አሰቃቂ በደል በአደባባይ የተሰሩት ጉዳዮች የደቡብ አፍሪካውያንን ባህሪ ጠባይ ወክለው ሊሆኑ አይገባም። ለደቡብ አፍሪካ መሪዎችና ለህዝብ ፍቅር ላለው በእኛ ስም ይህ አይፈጸምም ስትሉ ቁሙ ይላሉ። ለእነኚህ ጥረቶች ገና በጅምር ዘግይተው የመጡም ቢሆን ሁኔታውን ለመለወጥ የሚደረጉ ጥረቶች ምን አይነት የተስፋ አዝማሚያ እያጫሩ ነው? አሁን ከሚመለከቷቸው ሁኔታዎች አንጻር
አሁን በጣም አጀማመራቸው ቀስ ቢልም አሁን ጠንክሮ ተቃውሞ በየቦታው እናንተም ሳትቀሩ አሁን ዋሽንግተን ዲሲ ሼም ኦን ዩ ስትሏቸው ሳውዝ አፍሪካን ሰልፍ እሱ አይነት በየቦታው እየተደረገ ስለሆነ ጠቅላላ አፍሪካንም እኮ እንዴ መልሱ ቀላል አይደለም። ማላዊ፣ ሞዛምቢክ፣ ዚምባብዌ፣ ሁሉም ናይጄሪያ፣ ሁሉም ምን አሉ የእኛን ሰዎች አገራቸው ይምጠዋሉ እና ብዙ ሰዎች መሄድ ጀመሩ። ይሄን ሲያዩ ደነገጡ። በጠቅላላ ውጭ ያለውም ሰው በጣም እንዳዘነ ሲያዩ አሁን በሙሉ ስታይ እዚህ በየሀገሩ በየቦታው ዜኖፎቢያ እንቃወም እያሉ እንትን እያሉ ነው። እኛ አንድ እንትን አለን አፍሪካ ዩኒቲ ፎር ሬኔሳንስ ብለን አንድነትን ከተሃድሶ ጋር ማያያዝ አፍሪካን ብለን አምስት አመት በፊት ነው የጀመርነው እና አምስተኛውን እያደረግ ነው በየአመቱ እና ኮንፈረንስ እናደርግና መጽሐፍም እናወጣለን። አሁን ሶስት መጽሐፍ አወጣን፣ አራተኛውን እያወጣን ነው እና አምስተኛው ደግሞ ኮንፈረንሱን በሜይ እናደርጋለን። ይሄ አፍሪካ ሊብሬሽን መንት ተብሎ ይሄ ሜይ 25 አለ አፍሪካ ሊብሬሽን ዴይ፣ እሱን ሁሉ እናደርጋለን እና አካባቢ ያሉት በሙሉ ፓርትነሮቹ አንድ ጥሩ ነገር ሳውዝ አፍሪካ የሚሰሩት በሙሉ ገንዘቡን የሚሰጡ አንድ 2 ሚሊዮን ራንድ ይሰጡናል። እሱን አድርገን በደንብ አድርገን ዓለምን በሙሉ እንጠራለን። ጠርተን ጥሩ ኮንፈረንስም እናደርጋለን፣ ኤክስፖ እናደርጋለን። አፍሪካ ኤክስፖ ብለን ወጣት ልጆችንም እናስተምራለን እና ብዙ ነገር እያደረግን ነው። ጠቅላላ ትምህርት በሙሉ ስለ አፍሪካ ጥሩ አድርገን ማስተማር፣ አንድ መሆናችን ማስተማር ነው። የሮድስን ስታችሁ ከማፍረስ ይልቅ የፈጠረውን ቦርደሩን እሱን ማፍረስ ይበል ይቀድማል እና እያል አፍሪካን አንድ ማድረግ አለብን የሚለው እሱን ለማስተማር አፍሪካዊነታችን መጀመሪያ መምጣት አለበት እና ማንም አፍሪካ የትን መስራት ይችላል።
ስለዚህ ተስፋ አለን ነው የሚሉት። እንዲህ አይነት እንቅስቃሴዎች እነኚህ አይነት እንቅስቃሴዎች በሚደረጉበት ሁኔታዎች ፈጥኖ የሚለወጥ ተስፋ አለ ነው ተስፋ አለኝ ነው የሚሉት?
ኖ ኖ፣ አሁን ይኸውልህ አሁን ባለው ሁኔታ ይሄን ሁኔታ ይሄን ክራይሲስ ያለውን የተፈጠረውን ችግር ወደ ኦፖርቹኒቲ መቀየር አለበት፣
ወደ መልካም እድል መቀየር አለበት ነው የሚሉት።
መቀየር አለበት። እሱን ለማድረግ በሙሉ አሁን ወደዱም ጠሉም ሁሉም እየገባቸው ነው።
ፕሮፌሰር ማሞ ሙጬ፣ ይህ ድንገት በተለየ መንፈስ ያገረሸ እንጂ ቀደም ሲልም በተለያዩ ጊዜያት እንዲህ በከፋ ሁኔታም ባይሆን አለ ያሉትን ክፉ አዝማሚያ አፍሪካውያንም እንዳሉት ወደ አንድ የሚመጡበትን ሂደት ጨምሮ በተከታታይ ፕሮግራሞቻችን መልሰን እንቃኛለን። ለዛሬው ግን ለጊዜው አመሰግናለሁ። እግዜር ይስጥልኝ።
እሺ፣ እግዜር ይባርክ አንተንም።
ክቡራና ክቡራት አድማጮች ከሰኞ እስከ ዓርብ በየዕለቱ ከምሽቱ 1 እስከ 1 ተኩል በ1431 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬ ዝግጅት እዚህ ላይ ተጠናቋል። ከምሽቱ 3 ሰዓት በ19 በ22ና በ25 ሜትር ባንድ እንገናኛለን። እስከዚያው ደህና አምሹ። አዲሱ አበበ ነኝ። የፕሮግራም መሪ ጽዮን ግርማ።
This program has come to you from the Voice of America, Washington.